ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ህዳር 26 2015 ዓ.ም ዝግጅታችን ጀመረ። በተለያዩ ከፍተኛ የትምህርት ተቋማት የሚሰሩ መምህራን የስራ ማቆም አድማ መቱ። የዩኒቨርሲቲ መምህራንንና የኢትዮጵያ ዩኒቨርሲቲዎች መምህራን ማህበርን አነጋግረናል። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በኢትዮጵያ የሀገራዊ ምክክሮች ዙሪያ ተጽዕኖ የሚያሳድሩ ጉዳዮችን የሚዳስስ ዘገባም ይኖረናል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ከምሽቱ ዜና ጋር እንግዶ ወልዴ ነኝ። በኢትዮጵያ በድርቅ በተጠቁ አካባቢዎች የሚገኙ 10 ሚሊዮን የሚሆኑ ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው የተመድ የምግብና የእርሻ ድርጅት ፋኦ አስታውቋል። ፋኦ በመግለጫው የሶማሌ፣ ኦሮሚያ፣ ሲዳማ እና የደቡብ ብሔር ብሔረሰቦችና ሕዝቦች ክልሎች በከፍተኛ ሁኔታ የተጠቁ አካባቢዎች ናቸው ብሏል። የሶማሌ ክልልን የጎበኙት የድርጅቱ የአስቸኳይ ጊዜ እርዳታ ኃላፊ የሆኑት ሬን ፖልሰን የድርቁን ከፍተኛ አሳሳቢነት አንስተው የተሻለ የአስቸኳይ ጊዜ ምላሽ ያስፈልጋል ብለዋል። ኃላፊው እንዳሉት ለረድኤት ስራዎች ዋናው ጋሬጣ የሆነው የገንዘብ በበቂ መጠን አለመገኘት ሲሆን፣ ፋኦ በኢትዮጵያ ላለው ድርቅ ምላሽ ለመስጠት ከጠየቀው ውስጥ ያገኘው 14 በመቶውን ብቻ እንደሆነ ጠቁመዋል። በሶማሌ ክልል ብቻ 691,500 የሚሆኑ ሰዎችን በሕይወት አድን እርዳታ መታደጉን የገለጸው ድርጅቱ በያዝነው የፈረንጆች ዓመት በኢትዮጵያ 7.5 ሚሊዮን ሰዎችን መርዳቱን አመልክቷል። በከባቢ አየር ለውጥና በሰብአዊ ቀውስ ምክንያት ችግር ውስጥ የወደቁትን 110 ሚሊዮን ሕፃናት ለመታደግ 10.3 ቢሊዮን ዶላር እንደሚያስፈልገው የተመድ የሕፃናት አድን ድርጅት ዩኒሴፍ አስታውቋል። በዓለማችን ታሪክ አይተነው የማናውቀው ብዛት ያላቸው ሕፃናት የሰብአዊ እርዳታ ይሻሉ ብለዋል የድርጅቱ ዋና ስራ አስፈጻሚ ካትሪን ረስል። በሰብአዊ ቀውስ፣ በኮቪድ-19 ወረርሽኝና በከባቢ አየር ለውጥ ምክንያት ችግር ውስጥ ለወደቁ 173 ሚሊዮን ሰዎች አስቸኳይ እርዳታ ያስፈልጋል ሲል ድርጅቱ ዛሬ ጥሪ አቅርቧል። ከእነዚህ ውስጥ 110 ሚሊዮን የሚሆኑት ሕፃናት ናቸው። የከባቢ አየር ለውጥ ሁኔታውን እንዳባባሰውና ባለፉት 10 ዓመታት የታየው የአየር ሁኔታ እስካሁን ሞቃታማ ተብሎ የተመዘገበ መሆኑንም እንዲሁም ባለፉት 30 ዓመታት ከከባቢ አየር ለውጥ ጋር የተገናኙ አደጋዎች በሦስት እጥፍ መጨመራቸውን የሕፃናት አድን ድርጅቱ ባወጣው ጥሪ ላይ ጠቁሟል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የሱዳን ጄኔራሎችና የዲሞክራሲ አቀንቃኝ ቡድን በአገሪቱ አዲስ በሲቪል የሚመራ የሽግግር መንግሥት ለመመስረት ስምምነት ላይ ደርሰዋል። በስምምነቱ መሠረት በሲቪል የሚመራው የሽግግር መንግሥት አገሪቱን ለምርጫ በማዘጋጀት ወደፊት የምትመራበትን መንገድ ያመቻቻል ተብሏል። ስምምነቱ የተፈረመው በሁለት የሱዳን ከፍተኛ ጄኔራሎች ማለትም ጄኔራል አብደልፈታ አልቡራንና ጄኔራል ሐምዳን ዳጋሎ በአንድ ወገን እንዲሁም የነጻነትና የለውጥ ኃይሎች የተሰኘውና በአገሪቱ የሚገኘው ትልቁ የዲሞክራሲ አቀንቃይ ቡድን መሪዎች በሌላ ወገን እንደሆነ የአሶሴትድ ፕሬስ ሪፖርት አመልክቷል። ነገር ግን በርካታ የሱዳን ተቃዋሚ ቡድኖች ከስምምነቱ ውጪ ለመሆን ወስነዋል። ከእነዚህ አንዱ ሰፊ መሠረት ያለውና ሬዚስተንስ ግሩፕ የተሰኘው ቡድን አገሪቱን እየመሩ ካሉት ጄኔራሎች ጋር እንደማይነጋገር አስታውቋል። ስምምነቱ የሱዳን ሰራዊት ከፖለቲካ ገለል እንዲል፣ በተጨማሪም አብዮታዊ ኃይሎች ብለው የሚጠሯቸውና ስምምነቱን የፈረሙ ቡድኖች አገሪቱን ለሁለት የሽግግር ዓመታት የሚመራ ጠቅላይ ሚኒስትር እንደሚመርጡ አመልክቷል። ዩናይትድ ስቴትስ ተገንጣዮችን ይደግፋሉ የተባሉ ሶስት ተጠርጣሪዎችን መያዟን ካሜሩን አድንቃለች። ግለሰቦቹ በካሜሩን ምዕራባዊ ክፍል ተገንጣዮች የሚፈጥሩትን ውከት በመደገፍ ተጠርጥረዋል። ከሳምንት በፊት የተያዙትና አሜሪካዊ ዜግነት ያላቸው ሶስቱ ግለሰቦች የአሜሪካ የፍትህ መስሪያ ቤት በሌላ አገር የሚገኙ ሰዎችን በማፈልና የጅምላ ጨራሽ መሳሪያዎችን በመጠቀም ከሷቸዋል። የካሜሩን መንግስት በአገሪቱ የሚካሄደውን ሁከት ይደግፋሉ ያለቻቸውን ግለሰቦች አሜሪካና አውሮፓ እንዲያድኑላት ትብብር ሲጠይቅ ሰንብቷል። ላለፉት 5 ዓመታት በአገሪቱ ምዕራባዊ ክፍል በተገንጣዮች እየተካሄደ ነው ያሉትን ሁከት ይደግፋሉ የተባሉት ግለሰቦች በአሜሪካ የፍትህ መስሪያ ቤት በመያዛቸውና በመከሰሳቸው ካሜሩን እፎይታዋን ገልጻለች። ባለፉት 2 ዓመታት በርካታ መፈንቅለ መንግስቶችን ያስተናገደው የምዕራብ አፍሪካ ክልል አገራት መሪዎች ደህንነትንና ህገ መንግስታዊ ስርዓትን ለመጠበቅ የሰላም አስከባሪ ኃይል መመስረት ትናንት እሁድ ተስማምተዋል። የምዕራብ አፍሪካ ሀገራት የኢኮኖሚ ኮሚሽን ኤኮዋስ ተብሎ የሚጠራው የቀጠናው ማህበር በአባል ሀገራት ውስጥ ህገ መንግስታዊ ስርዓት እንዲሰፍን ለመስራት እንደሚጥር አስታውቋል። የመፈንቅለ መንግስት ቀለበት ተብሎ መጠራት የጀመረው የምዕራብና መካከለኛው አፍሪካ ክልል ባለፉት 10 ዓመታት በርካታ መፈንቅለ መንግስቶች ሲካሄዱበት ሰንብቷል። ኤኮዋስ ባወጣው የጋራ መግለጫ አባል ሀገራቱ ደህንነትን ለማረጋገጥ፣ ሽብርተኝነትን ለመዋጋት እንዲሁም በአባል አገራት ውስጥ አስፈላጊ ሆኖ ሲገኝ ህገ መንግስታዊ ስርዓትን ለማስፈን የሚረዳ አንድ ቀጠናዊ ጦር ለመገንባት ወስነዋል። የኤኮዋስ አገራት መሪዎች በተጨማሪም በማሊ የታገቱትን 46 የአይቮሪ ኮስት ወታደሮችን በተመለከተ ያላቸውን ስጋት ገልጸዋል። የማይለቀቁ ከሆነ ግን አንዳንድ እርምጃዎች የመውሰድ መብታችንን እንጠቀማለን ብለዋል በመግለጫቸው። በጊኒ ሁሉንም አካታች ውይይት እንዲካሄድ ጥሪ ሲያደርጉ በቡርኪና ፋሶ ያለው ሁኔታ ደግሞ እንደሚያሳስባቸው የኤኮዋስ መሪዎቹ አስታውቀዋል። በናይጄሪያ በሰሜን ምዕራብ ካትሲና ግዛት ቅዳሜ አመሻሹ ላይ ከነበሩበት መስጊድ በታጣቂዎች ታፍነው የተወሰዱ 4 ሰዎችን ማዳኑንና እስካሁን የደረሱበት ያልታወቀ 13 ሌሎች በመፈለግ ላይ መሆኑን የአገሪቱ ፖሊስ አስታወቀ። ቲሞቲ ኦቢዙ ከአቡጃ ናይጄሪያ ያጠናቀረውን የዚህን አጭር ዘገባ ዝርዝር አሉላ ከበደ ያቀርበዋል።
የካትሲና ግዛት ፖሊስ ቃል አቀባይ ጋምቦ ኢሳ ዛሬ ሰኞ እንዳስታወቁት በመስጊዱ ላይ የተቃጣውን ጥቃት ተከትሎ ታፍነው ከተወሰዱ በኋላ እስካሁን ያልተገኙት አማኞች አብዛኞቹ አዋቂ ወንዶች ናቸው። ቅዳሜ አመሻሹ ላይ ነው ከአቡጃ በስተሰሜን በተሽከርካሪ ጉዞ 6 ሰዓት ያህል ከሚወስድ ርቀት ላይ ከምትገኘው ፈንቷ ካለ መስጊድ ሞተር ብስክሌት እያሽከረከሩ የደረሱት ታጣቂዎች የመስጊዱን ኢማም እና አንድ ሌላ ሰው ተኩሰው ከመቱ በኋላ ጸሎት በማድረስ ላይ የነበሩትን አማንያን አፍነው ወሰዱት። በጥይት የተመቱት 2 ሰዎች በህይወት መትረፋቸውንና በአካባቢው ከሚገኝ ሆስፒታል ሕክምና እየተደረገላቸው መሆኑንም ኢሳ ለአሜሪካ ድምጽ በስልክ በሰጡት አስተያየት አስረድተዋል።
On that day, worshippers were observing the last prayers of the night. Police
በእለቱ ምዕመናኑ የምሽቱን የመጨረሻ ጸሎት እያደረሱ ነበር። የፖሊስ ቡድናችን አባላት በስፍራው ከመድረሳቸው በፊት ወንበዴዎቹ ከምዕመናኑ አንዱን አፍነው ከአካባቢው ተሰውረው ነበር። ሆኖም የፖሊስና የአካባቢው ነዋሪዎች ቀኝ ቡድን በጥምር ባደረጉት ክትትል አሸባሪዎችን አሳደው ከጠለፏቸው ሰዎች መካከል 4ቱን ማስለቀቅ ችለዋል። በአሁኑም ሰዓት የቀሩትን 13 ያክል ሰዎች ለማስለቀቅ ፍለጋችንን ቀጥለናል።
ይህ በእንዲህ እንዳለ ከ40 በላይ ሰዎች እስካሁን የገቡበት አልታወቀም ሲሉ የሀገር ውስጥ መገናኛ ብዙሃን ዘግበዋል። በመስጊዱ ላይ የደረሰው የቅዳሜው ጥቃት ሰሜን ናይጄሪያ ውስጥ በተከታታይ እየታየ ያለው ሰዎችን እየጠለፉ የማስለቀቂያ ገንዘብ ከሚጠየቅበትና ባለስልጣናት እስካሁን ሁነኛ መቋጫ ማበጀት ካልቻሉለት የወንጀል ድርጊት የቅርብ ጊዜው መሆኑ ነው። ጥቃቱ ቀጣዩ ፕሬዝዳንት ከሚመረጥበት የፊታችን የካቲት ምርጫ በፊት የሀገሪቱን ደህንነት ይዞታ ያሻሽሉ ዘንድ በፕሬዝዳንት መሐመዱ ቡሃሪ መንግስት ላይ የሚቀርበውን ግፊት ይበልጥ እያጠናከረው መጥቷል። በሌላ ዜና የናይጄሪያ ብሔራዊ ፖሊስ ዛሬ ሰኞ ከአቡጃ ካዱና የሚወስደው የባቡር መስመር ዳግም ሲከፈት ከፍተኛ የጸጥታ ጥበቃ ኃይል በአካባቢው ማሰማራቱ ታውቋል። እንደ አውሮፓውያን የቀን አቆጣጠር ባለፈው መጋቢት 28 አመሻሹ ላይ ታጣቂዎች ባደረሱት ጥቃት 9 ተሳፋሪዎችን ገድለው ሌሎች 62 ሰዎችን ጥልፈው መውሰዳቸውን ተከትሎ የባቡር አገልግሎቱ ተቋርጦ መቆየቱ ይታወቃል። ከዚያም በተደረጉ ድርድሮች ጥቂት በጥቂት በቡድን በቡድን እያደረጉ የታገቱትን ተሳፋሪዎች ሲለቁ ቆይተው የመጨረሻዎቹ ታጋቾች ጥቅምት ወር ላይ ነጻ መውጣታቸው ተዘግቧል።
በሌላ በኩል ባለፈው መጋቢት ታጣቂዎች የባቡር ሐዲድና ተጓዥ ባቡርን በከፍተኛ ፍንዳታ አውድመው በተጨማሪም ተኩስ በመክፈት 8 ገድለው 26 ካቆሰሉ በኋላ ተዘግቶ የነበረው የናይጄሪያን መዲና ከሰሜኑ የሀገሪቱ ክፍል ጋር የሚያገናኘው የባቡር መንገድ ዛሬ ሰኞ እንደገና መከፈቱን የኤኤፍፒ ሪፖርት አመልክቷል። በሀገሪቱ ከተፈጸሙት ከፍተኛ ጥቃቶች አንዱ ነው በተባለው ያለፈው መጋቢት ጥቃት ከውድመትና ከሰው ሞት በተጨማሪ አጥቂዎች በርካታ ተጓዦችን አግተው ነበር። ከአጋቾቹ ጋር በተደረገ ድርድር ቁጥራቸው በውል ያልተገለጸ ታጋቾች ቀስ በቀስ መለቀቃቸው ይታወሳል። አጋቾቹ ጠቀም ያለ ቤዛ እንደተቀበሉም ታውቋል። አቡጃን ካዱና ከተባለች የአገሪቱ ሰሜናዊ ከተማ የሚያገናኘው ባቡር ዛሬ ጠዋት መነሳቱን ነገር ግን 1/3 ተሳፋሪዎችን ብቻ እንደያዘና መስመሩ መከፈቱ ግን ተገልጋዮች ደስተኛ መሆናቸውን በባቡር ጣቢያው ከተገኘው የኤኤፍፒ ሪፖርተር ለማወቅ ተችሏል። ሆኖም ግን አሁንም የደህንነታቸው ጉዳይ እንደሚያሳስባቸው ተሳፋሪዎቹ አልሸሸጉም። በመጨረሻም አድማጮች፣ የዩናይትድ ስቴትስ ጠቅላይ ፍርድ ቤት አንድ የክርስቲያን ሃይማኖት ተከታይ የሆነ የድህረ ገጽ ንድፍ አውጪ የተመሳሳይ ጾታ ጥንዶችን ሰርግ ድህረ ገጽ አልነድፍም የማለቱን ጉዳይ ዛሬ ይመለከታል ተብሎ ይጠበቃል። በአሜሪካ በሃይማኖተኞችና በተመሳሳይ ጾታ ነጻነት አቀንቃኞች መካከል የሚደረግ ሌላው ፍልሚያ ተደርጎ በመታየት ላይ ነው። የኮሎራዶ ነዋሪ የሆነችው የድህረ ገጽ ንድፍ አውጪ ሎሪ ስሚዝ እና አጋሮቿ ፍርድ ቤቱ በእነርሱ ላይ የሚፈርድ ከሆነ የሥነ ጥበብ ባለሙያዎች፣ ሰዓሊዎች፣ ጸሐፍትና ሙዚቀኞች ሃይማኖታቸው የማይፈቅድላቸውን ነገር እንዲፈጽሙ ያስገድዳቸዋል ሲሉ ይከራከራሉ። እንደ አሶሴትድ ፕሬስ ዘገባ የሎሪ ስሚዝ ተቀናቃኞች መከራከሪያ ደግሞ ፍርዱ ለእርሷ ካጋደለ አገልግሎት ሰጪዎች በጥቁሮች፣ አይሁዶች፣ ሙስሊሞች፣ ስደተኞች፣ ቅይጥ ዘር ባላቸውና በሌሎችም ላይ አድሎ እንዲፈጽሙ ያደርጋል የሚል ነው። ከጠቅላይ ፍርድ ቤቱ 9 ዳኞች ውስጥ 6ቱ ወግ አጥባቂ ሲሆኑ ከዚህ በፊት በወሰኗቸው ጉዳዮች ውስጥ ወደ ሃይማኖተኞች እንደሚያጋድሉ ታውቋል። ጉዳዩ ወደ ጠቅላይ ፍርድ ቤቱ የመጣው ከጠቅላይ ፍርድ ቤቱ ባሻገር የሚገኘው የአሜሪካ ኮንግረስ የተመሳሳይ ጾታ የትዳር መብትን የሚፈቅድ ረቂቅ ደንብ በማጠናቀቅ ላይ ባለበት ወቅት ነው። አድማጮች፣ ለምሽቱ የያዝነው ዜና በዚሁ ተፈጽሟል። ከሌሎች ዝግጅቶች ጋር አብራችሁ ቆዩ። መልካም ምሽት።
እንግዲህ ወልዴን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ህዳር 26 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን እንድትቆዩ እንጋብዛለን። አሁን ቀዳሚ ወደ ሆነው የአብይርን ዘገባ እንለፍ። ያነሳናቸው ጥቅማ ጥቅሞችና የደሞዝ ጭማሪ በመንግስት በኩል ምላሽ አላገኙም ያሉ በኢትዮጵያ የተለያዩ የከፍተኛ ትምህርት ተቋማት የሚሰሩ መምህራን የስራ ማቆም አድማ ማድረጋቸው ተሰምቷል። መምህራኖቹ አሁን ካለው የኑሮ ውድነት ጋር የማይጣጣም ደሞዝ እንደሚከፈላቸው ገልጸው ኑሯቸውን ለመምራትም ሆነ የተመደቡበትን ስራ ለመስራት መቸገራቸውን ለአሜሪካ ድምጽ ተናግረዋል። የኢትዮጵያ ዩኒቨርሲቲዎች መምህራን ማህበር ግን በማህበሩም የተጠራ የስራ ማቆም አድማ እንደሌለ ገልጿል። ማህበሩ የመምህራኑን ጥቅማ ጥቅም ጨምሮ ሌሎች ጥያቄዎችን ለመንግስት እንዳቀረበና ምላሽ እየተጠባበቀ መሆኑን ጠቁሞ አብዛኞቹ ዩኒቨርሲቲዎች በስራ ላይ ይገኛሉ ብሏል። መስፍን አራጌ ዝርዝር አለው።
የወልዲያ ዩኒቨርሲቲ መምህርና ስማቸውን መግለጽ ያልፈለጉ አስተያየት ሰጪ የስራ ማቆም አድማ ዋነኛ ምክንያት መምህሩ የሚያገኘው ገቢ አነስተኛ መሆኑ ነው ብለዋል።
በዋናነት አንገብጋቢው እና በመምህራኑ ዘንድ እየተጠየቀ ያለው ምንድን ነው? በባለሙያዎች ተጠንቶ ለመምህራን የደሞዝ እስኬል ማሻሻያ የተደረገበት መንግስት ለሌላው የሲቪል ሰርቫንት ደሞዝ ሲያሻሽል ለመምህራኑ እስኬል አስጠንቶ አቅርቦ ነበር እና ያ ነገር መምህራን ላይ ሲደርስ፣ በተለይ የከፍተኛ ትምህርት ተቋማት መምህራን ላይ ሲደርስ አልተተገበረም። ለምን ምንድን ነው የሚል ከፍተኛ ጥያቄ ነው የተጠየቀው። ዋናነት የአድማው አስኳል ወይም አንኳር ነጥቡ ይሄ ነው።
ኢትዮጵያ ለከፍተኛ ትምህርት ተቋማት መምህራን የምትከፍለው ክፍያ ከሌሎች ደሀ አፍሪካ ሀገራት ያነሰ እንደሆነ አስተያየት ሰጪው አክለው ገልጸዋል።
ጠቅላይ ሚኒስትሩ በቴሌቪዥን ቀርበው ባለፈው ሲናገሩ ከምስራቅ አፍሪካ አንደኛ፣ ከሰሃራ በታች ሶስተኛ ትልቁን ኢኮኖሚ የምታንቀሳቀስ ሀገር ኢትዮጵያ ናት ብለው ተናግረዋል። ኢትዮጵያ ይህን ኢኮኖሚ የምታንቀሳቀስ ከሆነ ለመምህራን ደሞዝ ለምን መክፈል አቃታት ነው። ለምሳሌ ሶማሊያ $634 ለመምህራኖቿ ትከፍላለች። ጎረቤታችን ኤርትራ $645 እንደዚሁ ትከፍላለች። ኬንያ $1,914 ለመምህራኖች ትከፍላለች። እንደዚሁም ጎረቤታችን ጅቡቲ $2,238 ለከፍተኛ ትምህርት ተቋማት ወይም ለዩኒቨርሲቲ መምህራን ደሞዝ ትከፍላለች። ኢትዮጵያ ግን በተቃራኒው $213 ነው እየተከፈለ ያለው።
በወሎ ዩኒቨርሲቲ መምህር የሆኑት ሌላው አስተያየት ሰጭ የመምህራኑ የስራ ማቆም አድማ ተገቢ ነው ይላሉ።
የተጠየቀው ጥያቄ እኔም እንዲያንድ የዩኒቨርሲቲ መምህር ተገቢ ነው ብዬ አምናለሁ። ለምሳሌ እንደ በቀላሉ በትንሹ ብንነሳ የቤት አበል የሚለው የዛሬ 20 ዓመት ወይም 15 ዓመት በወር 500 ብር ነበር ለአንድ መምህር ማለት ነው። አሁንም ቢሆን ከ15-20 ዓመት በኋላ መልሶ 500 ብር ነው ለአንድ የዩኒቨርሲቲ መምህር የቤት ኪራይ ተብሎ የሚሰጠው ማለት ነው። አሁን ግን የቤት ኪራይ ከዛሬ 15 ዓመት ከነበረው ኦልሬዲ 100 እጥፍ 200 እጥፍ ሆኗል። እንደ ዴቴ እንኳ ብንወስድ አነሰ ከተባለ ለአንድ ዩኒቨርሲቲ መምህር 5000 ነው የቤት ኪራይ። ደሞዝ በአማካይ 10000 ብር ነው። 10000 ብር ማለት ደግሞ የዕለት ሽሮ እንጀራ እንኳን አይችልም። አሁን ጫማ መቀየር፣ ልብስ መቀየር፣ ሞባይል መቀየር የሚባል ነገር አሁን ታሪክ ሆኗል ማለት ነው። መምህር ላይ ጊዜም አሁን ሰው ድምፁን አፍኖ ዝም ያለው ምንድን ነው ማውራቱ ራሱ ስለሚያሳፍር ነው።
በአስቸኳይ መንግስት ከመምህራኑ ጋር የፊት ለፊት ውይይት እንዲያደርግ የጠየቁት አስተያየት ሰጪ የስራ ማቆም አድማው ፖለቲካዊ ይዘት የለውም ሲሉ ይጠቅሳሉ።
እኛ ምንም እንኳን ኦፊሻሊ መሬት ላይ አሁን እከሌ ነው ተብሎ ኃላፊነት የሚወስድ አካል ባይኖርም መረጃውን ያው በተለያዩ ሚዲያዎች በቴሌግራም በፌስቡክም በምንም ይደርሰናል እና እንቅስቃሴው ምንም አይነት የፖለቲካ ተጽዕኖ የለበትም። ምንም አይነት ዜሮ ማለት እችላለሁ። እኔ የመምህራኑ ጥያቄ የኢኮኖሚ ጥያቄ ብቻ ነው፣ የሚመልሰውም ያው ኢኮኖሚያዊ መፍትሄ ብቻ ነው።
የኢትዮጵያ ዩኒቨርሲቲዎች መምህራን ማህበር ፕሬዚዳንት ዶክተር በፈቃዱ ዘለቀ ማህበሩ ስለ አድማው መደበኛ ባልሆነ መልኩ ከደረሰው መረጃ ውጭ የሚያውቀው እንደሌለ አስረድተው የስራ ማቆም አድማው ጠቅላላ ጉባኤው ከሚያስቀምጠው መርህ ውጭ ነው ብለዋል።
ማህበራችን ይህንን ኢንፎርማል ይሰማ ነው እንጂ በመንደ ማህበር እኛ ያስተላለፍነው አንድም ውሳኔ የለም፣ አንድም አቋም የለም። በእርግጥ የዩኒቨርሲቲ መምህራን ጥያቄዎች አሉ። ወደ 14 የሚጠጉ ጥያቄዎችን ለመንግስት በኢትዮጵያ መምህራን ማህበር በኩል ወደ ትምህርት ሚኒስቴር አስገብተን በሂደት ላይ ነው ያሉት። ሂደቱን እየተከታተልን ነው ያለ ነው። የእኛ ትልቁ ፕሪንስፕል ጥያቄዎችን ለመንግስት አቅርቦ መንግስት በጠረጴዛ ዙሪያ እንዲያወያየን ነው። ጥያቄያችን ዙሪያ ላይ ከመንግስት ጋር ቅድሚያ የምንሰጠው ለውይይት ነው። ተከታታይ ውይይቶችና አድርገን ነው በፋይናል ውሳኔ ጠቅላላ ጉባኤ ተጠርቶ ለዚያው ጠቅላላ ጉባኤ ከተጠራ በኋላ የሚወሰን ውሳኔ ነው። ያ ነው የኛ የጥያቄ አቀራረብና ከመንግስት የምጠብቀው አመላለስ ይሄ ነው። ከዚህ ውጭ የሆነ ማንኛውም ነገር አናስተናል። ጠቅላላ ጉባኤ ከሚወስነው ውጭ ምንም አናስተናል።
በማህበራዊ ትስስር ገጾች የተለቀቀውም የስራ ማቆም አድማ ጥሪ በህገ ወጥ መልኩ የማህበሩን መለያ አርማ በመጠቀም እንደሆነ አመልክተዋል።
ስራ ማቆም አድማ ጥሪ የእኛን ሎጎ የእኛን አርማ ተጠቅሞ ነው በስማችን ያወጣው። ስለዚህ ደግሞ የሚያስፈላጊውን ክትትል እናደርጋለን። ህገ ወጥ ነው። ባለቤት ያለውን ሎጎ ተጠቅመ በሱ ስም ማውጣት ህግ ያስፈልጋል። ይህንኑ እየተከታተልን ነው ያለ ነው። አሁንም ክትትላችን እንቀጥላለን።
ጥያቄው ተደጋግሞ ሲነሳ ነበር የሚሉት የወልዲያ ዩኒቨርሲቲ ምሁሩ የስራ ማቆም አድማው ምላሽ ባለመገኘቱ እየተደረገ እንደሆነ ጠቁመዋል።
የሚከፈለው ክፍያ በቂ አይደለም ብለን ስንጠይቅ ተርመናል በተደጋጋሚ ማለት ነው። ለምሳሌ በጥር 30/2013 ዓ.ም ለብልጽግና ፓርቲ ደብዳቤ ተጽፏል። እንደዚሁም መጋቢት 12/2014 ዓ.ም ከጠቅላይ ሚኒስትር ጽህፈት ቤት ጋር እንደዚሁ ተደርጎበታል። ግንቦት 22/2014 ዓ.ም ከገንዘብ ሚኒስቴርና ከገቢዎች ሚኒስቴር ጋር እንደዚሁ ተደርጓል። ሐምሌ 25/2014 ዓ.ም ከሲቪል ሰርቪስ ኮሚሽን ከህዝብ ተወካዮች ምክር ቤት የፋይናንስ ቋሚ ኮሚቴዎች ጋር ተደጋጋሚ ውይይት ተደርጓል። እነዚህ ነገሮች ቢደረጉም ግን አንድም የመምህራኑን ህይወት ሊቀይር የሚችል ተስፋ ሰጪ ነገር ባለመኖሩ እኛ መምህራኖች በዛሬው ቀን ህዳር 26/2015 ዓ.ም ጥያቄያችን እስከሚመለስ ድረስ ወደ ስራ እንደማንገባ ገልጸን አሳውቀን በዛሬው ዕለት የመምህራን የስራ ማቆም አድማ ተጀምሯል ማለት ነው።
በአንጻሩ መንግስት አሁን ባለበት ውጥረት ላይ ሌላ ውጥረት መፍጠሩ ተገቢ አይደለም ይላሉ ዶክተር በፈቃዱ።
መንግስት ፋታ ሲያገኝ አገሪቷ ከነበረችበት ጦርነት አጠቃላይ ምስቅልቅሉ የወጣ ጉዞ ውስጥ መንግስት ላይ ፕሬዠር ፈጥረን ሌላ ጦርነት አንፈጥረን ከሁሉ በላይ የምናስቀድመው ሀገራችን ይችላል። ስለዚህ መንግስት ፋታ እስኪያገኝ እየጠበቅን ነው። ያም ሆኖ ደግሞ በተወሰነ ደረጃ በኢትዮጵያ መምህራን ማህበር በኩል ክትትሎች እየተደረጉበት ይሆፕ አንዳንድ ነገሮች ቅርብ ጊዜ ውስጥ መልስ ያገኛሉ የሚል እምነት ይኖራል።
የአሜሪካ ድምፅ ስራ ያቆሙ የከፍተኛ ትምህርት ተቋማት ዝርዝር ባይደርሰውም ከጂንካ፣ ወራቤና ሰመራ ዩኒቨርሲቲዎች ውጭ የተወሰኑት በከፊል ሌሎቹ ደግሞ ሙሉ በሙሉ ስራ ማቆማቸውን አስተያየት ሰጪዎች ጠቁመዋል። የኢትዮጵያ ዩኒቨርሲቲዎች መምህራን ማህበር ግን በዚህ አይስማማም። አብዛኞቹ ዩኒቨርሲቲዎች በስራ ላይ መሆናቸውን በመጠቆም
አሁን ባለው ሁኔታ ሪፖርቶች ብዙም የሉንም፣ ግን አብዛኞቹ ዩኒቨርሲቲዎቻችን ኦልሞስት ኦል ማለት እንችላለን ስራ ላይ ናቸው። እኛም ስትራይክን አንዱ እንደ መጀመሪያ ፕራዮሪቲ አድርገን የማንወስደው ምክንያት እንደ ማህበር ያለውን ተጽዕኖ እንኳን አንድ ቀን አይደለም አንድ ሰዓት ስራ ቢቆምም በዚች ድሃ አገር ላይ የሚያደርሰው ትልቅ ኢምፓክት ስላለ
መምህራኖቹ ካነሷቸው ጥያቄዎች ውስጥ የደሞዝ ደረጃ እርከን ይሰራ፣ እንደ ግሪጎሪያኑ የዘመን ቀመር በ2025 5000 ተማሪዎችን በሶስተኛ ዲግሪ ለማሰልጠን በመንግስት በኩል የተገባው ቃል ለምን ተፈጻሚ አልሆነም? ለሶስተኛ ዲግሪ ተመራቂዎች ከ10 ዓመት በፊት የነበረ የምርምርና ጥናት ማስኬጃ ድጎማ ከወቅቱ የአገሪቱ ኢኮኖሚ ጋር የተጣጣመ ይሁን የሚሉ ይገኙበታል። የአሜሪካ ድምፅ ከትምህርት ሚኒስቴር ምላሽ ለማግኘት ያደረገው ሙከራ ለጊዜው አልተሳካም። እንደተሳካ ምላሻቸውን ይዘን እንቀርባለን። ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። በኢትዮጵያ ሀገራዊ ምክክር እንዲደረግ ከተለያዩ አካላትና አቅጣጫዎች ሀሳብ ሲቀርብ መቆየቱ ይታወቃል። ከቅርብ ዓመታት ወዲህ እንዲያሉ መድረኮች እየተከፈቱ ለአንዳንድ ሀገሮች ጥሩ ውጤቶች ማስገኘታቸው ይታወቃል። ሌሎች ተመሳሳይ መድረኮችም ተቀራራቢ ውጤቶች አስገኝተዋል። በሌላ ጎኑ ደግሞ ተጨማሪ ችግር የፈጠሩም አይታጡም። በሀገራዊ ምክክር ሂደቶች ላይ ተጽዕኖ ከሚያሳድሩ ጉዳዮች መካከል አንዱ የመገናኛ ብዙሃን ሚና መሆኑ ደግሞ ብዙዎች ይስማሙበታል። በቅርቡ በሰላም ሚኒስቴር፣ በኢትዮጵያ የሲቪል ማህበረሰብ ድርጅቶች ምክር ቤትና በኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት አማካኝነት ለመገናኛ ብዙሃን ባለሙያዎች ቀርቦ የነበረ አውደ ጥናትም በዚህ ላይ ያተኮረ ነበር። መለስካቸው አምሃ በሚከተለው መልኩ አቀናብሮታል።
ሀገራዊ ምክክሩን የተቃናና ውጤታማ ለማድረግ የባለ ድርሻዎችን ጥረት የሚጠይቅ መሆኑ ብዙዎችን ያስማማል። የመገናኛ ብዙሃን ሚና ለሀገራዊ ምክክሩ ስኬታማነት በሚል ርዕስ በቅርቡ በተካሄደው አውደ ጥናት የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ዋና ዲሬክተር አቶ ሄኖክ መለሰ የሀገራዊ ምክክር ኮሚሽኑን የማይተኩ ተግባራትና የማይነኩ ስልጣናቱን ጠቅሰው የኮሚሽኑን ሥራ ለማሳለጥና ለማጠናከር የሌሎችን አካላት ድርሻ አመልክተዋል። በዚህ አኳያ ተቀራርቦና ተደራጅቶ መስራትም መልካም ፍሬ እንደሚያስገኝ አስረድተዋል። የመገናኛ ብዙሃንን ሚና በተመለከተም አቶ ሄኖክ ይህን ብለው ነበረ።
ሀገራዊ ምክክር ስራዎችን በቅንጅት ለመስራት በሚደረገው ጥረት ሁሉ የሚዲያ ሚና ከፍተኛ እንደሆነ እንገነዘባለን። በሀገራዊ ምክክር ሂደቱ ላይ ማህበረሰቡን ለማንቃትና ግንዛቤ ለማስጨበጥ በሚደረገው ጥረት ሚዲያው ከፍተኛ አስተዋጽኦ ያበረክታል ተብሎ ይጠበቃል። ለሀገራዊ ምክክሩ ስኬታማነት የሂደቱ ግልጽነት፣ አሳታፊነትና ተአማኒነት ወሳኝ መሆናቸውን ማስመር አስፈላጊ ነው። እነዚህን ቁልፍ የሀገራዊ ምክክር መርሆች ከማስገንዘብና ተፈጻሚነታቸውንም ከማረጋገጥ አንጻር ሚዲያው የማይተካ ሚና የሚጫወት መሆኑ የሚዲያው ባለቤቶች፣ የሚዲያው ባለሙያዎችና በአጋርነት የሚሰሩ አካላት ሁሉ ኃላፊነት የተሞላበት አካሄድ መከተል ይገባቸዋል።
መሰረታዊ የፖለቲካ አታይና አሰራር ለውጥ ለማምጣት የውይይትንና የመግባባትን አስፈላጊነት የተናገሩት ደግሞ የሰላም ሚኒስትር ዴኤታው አቶ ታዬ ደንዳ ሀገራዊ ምክክሩ አማራጭ የሌለው መንገድ እንደሆነም አስገንዝበዋል።
ይሄ ሀገራዊ ምክክር ሂደቱ አዘይንደው ዘዴ ምን ይዞ እንደሚመጣ ውጤቱ አሁን አናውቅም እኮ። ፍላጎታችን አለ ምን ፈልገው ያ ፍላጎት እንዲሳካ መሰረታዊ የእይታ ለውጥ መሰረታዊ የባህል ለውጥ በተለይ ከውይይት ጋር ታይዞ የለም የተባለው እያለን ያጣነው ኦፍ ኮርስ አባቶቻችን አላችሁ እኛንን የታነው ሶስቱን መልሰን ለማምጣት በጣም ጠቃሚ ነው። ካልተወያየን እንዴት ነው ሌላ አማራጭ ምን አለ? የፈለገው አይነ ለውጥ ለማምጣት የትኛው አማራጭ ነው? የተለመደውማ በግጭት አዙሪት ውስጥ አቆየን ብዙ ፖቴንሻል ለሌላ መትረፍ የሚችል አቅም ይያለን ግን ለማኝ ያደረገን እሱ አካሄድ በቃ እሱ አይጠቅመንም። አሁን የሚጠቅመን ቁጭ ብለን እንወያይ እንቻቻል እንደማመት ደሞ ችግር አለኝ የማይል ማን ነው? ተገፍቻለሁ ተጎድቻለሁ የማይል ማን ነው? ሁሉም እኮ ነው ትክክለኛው ተጎጂስ ማን ነው? ማን ነው የሚፈርደው ፈራጆ? እንወያይና እንደማመትና እዛ ውስጥ ይታያል ማለት ነው።
አገራዊ ምክክሮች በተለያዩ ሀገሮች እስከዛሬ ያስገኙት ውጤት የተለያየ መሆኑ ጅምሩን እንጂ ፍጻሜውን በትክክል ለማወቅ እንደማይቻል ተቋሚ ነው። ታዲያ ውጤቱን በእርግጠኝነት ለማወቅ ባልቻለበት መንገድ መሄድ ለምን አስፈለገ? በተለይ በኢትዮጵያ ሁኔታ ይህ ሀገራዊ ምክክር ለምን ያስፈልጋል? ዶክተር ሞገስ ለምሴ በኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት የሀገራዊ ምክክሩ አማካሪ ለቪኦኤ በሰጡት ቃለ ምልልስ ለእነዚህ ጥያቄዎች ምላሽ ሰጥተዋል።
ሀገራዊ ምክክር አስፈላጊ የሆኑበት ሁለት ዋና ዋና ጉዳዮች አሉ እና አንደኛው ታሪካዊ ጉዳዮች ናቸው፣ ሁለተኛው አሁናዊ ጉዳዮች ናቸው። ታሪካዊ ጉዳዮች የምንላቸው እንግዲህ ለዘመናት በሀገረ መንግስት ግንባታ ሂደት ውስጥ የተከናወኑ የፖለቲካ ክንውኖች የፈጠሯቸው ቅሬታዎች፣ የወለዷቸው ሮሮዎች፣ ቁርሾች፣ አለመግባባቶች የመሳሰሉ ነገሮች ሲንከባለሉ ቆይተው ያው በተለያየ ጊዜ ለመንግስታት መለዋወጥም ምክንያት እንደሆኑ የምናውቀው ነገር ነው። በቅርቡም በሀገሪቱ የተከሰተው የፖለቲካ ለውጥ አንዱ መነሻው እነዚህ የተደማመሩ የፖለቲካ ቅሬታዎች የፈጠሩት ነገር ነው። ስለዚህ ታሪካዊ የምንላቸው እነዚህ የፖለቲካ ጥያቄዎች ተቃውሞ ወልደው ወደ መንግስት ለውጥ እንዳደረሱን የምናውቀው ነው።
ዶክተር ሞገስ ሀገራዊ ምክክሩን ግዴታ የሚያደርገው አንዱና ዋናው ምክንያት የተፈጠሩት ሀገራዊ ችግሮች በመደበኛው ፖለቲካዊና ህጋዊ አካሄድ ሊፈቱ አለመቻላቸው እንደሆነም ያብራራሉ።
ታሪካዊ ቁርሾቹ፣ ታሪካዊ ችግሮቹ አሁናዊ ችግሮችን፣ አሁናዊ የፖለቲካ ቀውስ ፖለቲካ ችግሮች ይዘው መጡ። ስለዚህ የትጥቅ ትግል፣ ጦርነት፣ መፈናቀል፣ ሞት፣ ስደት፣ የሀብት መውደም፣ የዜጎች መብቶች መጣስ የመሳሰሉትን አስከተለ ማለት ነው። ስለዚህ አሁናዊ የፖለቲካ ቀውሶች ደግሞ ተከተሉ ማለት ነው። ስለዚህ እነዚህ ሁለት ጉዳዮች ለመፍታት በኖርማል አካሄድ በመደበኛው የፖለቲካ የመንግስት ውሳኔ አሰጣጥ ሂደት አድረስ ማድረግ የሚቻል ጉዳይ አይደለም። ምክንያቱም መንግስት አድረስ ማድረግ የሚችላቸው ጉዳዮች አሉ መፍትሄ። አዎ። ስለዚህ ያም ነው መንግስትንም ይህንን ተደጋጋሚ የአገራዊ ምክክር ያስፈልጋል በዚች ሀገር የሚለውን ጥያቄ እንዲቀበል ያደረገው ማለት ነው። እና ስለዚህ መንግስት ይህንን ተቀብሎ ወደዚህ ፕሮሰስ ውስጥ እንድንገባ በአዋጅ በህግ ማዕቀፍ አበጅቶለት የፕሮሰሱን ሎንች የተደረገው በዚህ ምክንያት በሁለቱ ምክንያቶች ነው ብዬ አስባለሁ።
በሀገራዊ ምክክሩ ሂደት ሌላው ትኩረት የሚሻውና ለስኬታማነቱ አስተዋጽኦ ያደርጋል የሚባለው የሀገሪቱን ልዩ ሁኔታዎችና ባህላዊ እሴቶች ከተመን ያስገባ ምክክር መካሄዱ እንደሆነም ዶክተር ሞገስ ደምሴ የኢትዮጵያን ሀገራዊ ምክክር ኮሚሽን ማቋቋሚያ አዋጅ በማስታወስ ያስረዳሉ። በሀገራዊ ምክክሩ ሂደት የመገናኛ ብዙሀን ድርሻ ከፍተኛ መሆኑንና ኢትዮጵያውያን ጋዜጠኞች ያለባቸውን ኃላፊነት ጨምረው የገለጹት በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽንስ መምህር ዶክተር ዮሐንስ ሽፈራው ናቸው። ጋዜጠኞች በዚህ ሂደት ጠቃሚ አስተዋጽኦ ለማድረግ የሚችሉት የጋዜጠኝነትን መሠረታዊ መርሆች ሲከተሉ እንደሆነ ይመክራሉ። በሳቸው አባባል አንድ ጋዜጠኛ ከእነዚህ መርሆች ውጭ መስራት ሲጀምር ጋዜጠኝነቱ ያበቃል።
ገለልተኛ መሆን የግድ ነው። ምክንያቱም አንድ ሰው ወግኖ ለሁሉም ሊሆን አይችልም። ለሁሉም ሊሆን የሚችለው ሁሉንም የራሱ ታርጌት አድርጎ ከሰራ ብቻ ነው። ጋዜጠኝነትም ይህን ነው የሚፈልገው።
በአሁኑ ወቅት በዓለም ሁሉ ስማቸው ገናና የሆነ መገናኛ ብዙሃን ተቋማት ሳይቀሩ እነዚህን መሠረታዊ ጋዜጠኝነት መርሆች ወደ ጎን ገሸሽ አድርገው የአንዱን ወይንም የሌላውን ጥቅምና ፍላጎት ለማሟላት እየሰሩ መሆናቸውን የተናገሩት ዶክተር ዮሐንስ ለኢትዮጵያውያን ጋዜጠኞች በተለይ የሚሉት አላቸው።
እንግዲህ አንዳንዴ መርሆቹ ማወቅ ብቻም በቂ አይደለም። ምንድን ነው መሆን ያለበት? በተለይ በዚህ በሀገራዊ ምክክሩ ላይ ጋዜጠኛው ራሱን መፈተሽ አለበት። ለዚች ሀገር የወደፊት እጣ ፈንታ የኔ ድርሻ ምንድን ነው? ጥሩ ነገር ማስብ ከሆነ ለሀገሪቷ ምን አይነት ነገር ነው መከተል ያለብኝ? አሁን እየሄድኩ ያለሁበት አካሄድ ይጠቅማል ወይስ አይጠቅምም የሚለውን ራሱን ፈትሾ ከዛ ተነስቶ ቢሰራ ጥሩ ነው የሚሆነው።
በሌላ በኩል ደግሞ ሀገራዊ ምክክሩን በስፋት ተደራሽ በማድረግ በኩል መገናኛ ብዙሃን ያላቸው ሚና በተመለከተ በኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት የሀገራዊ ምክክሩ አማካሪ የግሌ ነው ያሉትን አመለካከት ሰጥተዋል።
ዜጎች መወሰን የሚያስችል መረጃ ካላገኙ ውጤታማ ተሳትፎም አያደርጉም። መረጃ ደግሞ የሚያቀብለው ሚዲያው ነው። ስለዚህ በእኔ እይታ ይሄ ምናልባት የምክር ቤቱ ወይም የሌሎች አካላት አቋም ላይሆን ይችላል። በእኔ እይታ ግን ምክክሩ ያለ ሚዲያ ወይም ለሚዲያ ዝግ ሆኖ መካሄድ አለበት ብዬ አስብ። ምክንያቱም ያ ፈንደመንታል የሆነውን የዜጎችን መረጃ የማግኘት ነፃነትም ይጋፋል፣ ትክክለኛ ውሳኔ የመወሰን አቅማቸውንም ይጎዳዋል። ስለዚህ በተቻለ መጠን መረጃ እየተለዋወጥን በመርህ ላይ የተመሰረተ አካሄዶችን እየተከተል ነገር ግን አገራዊ ምክክሩ ላይ ምክክሩ በመረጃ የተደገፈ መሆን አለበት ብዬ ነው ማስበው።
በኢትዮጵያ ሀገራዊ ምክክር ለማካሄድ በአሁኑ ወቅት ከምንጊዜውም በተለየ አኳኋን እንቅስቃሴዎች ይታያሉ። ጉዳዩን በመሪነት የያዘው የሀገራዊ ምክክር ኮሚሽኑም ባለፉት ወራት ያከናወናቸውን ተግባራት አሳውቋል። የተለያዩ ባለድርሻ አካላትም የየራሳቸውን አስተዋጽኦ ለማበርከት የሚያደርጓቸው እንቅስቃሴዎች እየጎሉ መጥተዋል። የዚህ ሁሉ ድምር ውጤት አዎንታዊ እንዲሆን የማይመኝ ይኖር ይሆን? መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በተከታዩ ዘገባ ወደ ዩክሬንና ሩሲያ ጦርነት ስናልፍ ምዕራባውያኑ ሀያላን ሀገሮች ሩሲያ በጎረቤቷ ዩክሬን ላይ እያካሄደች ያለውን ጦርነት አረመናዊ ሲሉ ፈርጀውታል። ክሬምሊንም እጅግ በቀዝቃዛው ክረምት ውስጥ ወሳኝ በሆኑ የዩክሬን መሰረተ ልማቶች ላይ የምታካሄደውን ጥቃት የምትጨምር መስላለች። ምዕራባውያኑም ምላሹን ሩሲያ ወደ ውጭ በምትልከው ነዳጅ ላይ ለማሳረፍ እየሞከሩ ነው። ሞስኮ ግን ሙከራዎቹን አልተቀበለችውም። በአራሽ አረብ ሳዲ የተጠናቀረውን ዘገባ ደረጀ ደስታ እንደሚከተል ያቀርበዋል።
ሩሲያ ሌሊቱን ባወረደችው የከባድ መሳሪያ ድብደባ ኬርሰን ነዳለች። ቀደም ሲል በሩሲያ ኃይሎች ቁጥጥር ስር በነበረችው በዚቹ ደቡባዊት የዩክሬን ከተማ ከሳምንታት በፊት የዩክሬን ጦር መልሶ ከተቆጣጠረ ወዲህ ጥቃቱ በርትቷል። አስቸኳይ የሕክምና እርዳታ የሚሰጡ የሕክምና ባለሙያዎች የሚያክሙት አንድ ሰው ከፊል የሚሆነው መኖሪያ ቤቱ መውደሙን ይገልጻል። የኬርሰን ነዋሪዎች ከዜሮ በታች እየወረደ ባለው ቅዝቃዜ ያለ መብራት፣ ያለ ሙቀትና የውሃ አገልግሎት እየታገሉ ነው። ስልኮቻቸውና የኢንተርኔት አገልግሎት የሚያገኙት ተንቀሳቃሽ ከሆኑ ድንኳኖች ነው። እያፈገፈጉ ያሉት የሩሲያ ኃይሎች ወሳኝ የሆኑ መሰረተ ልማቶችን አውድመዋል። ዩክሬናውያን ከፊል የሚሆነውን የኤሌክትሪክ ማስተላለፊያ ጠግነው መልሰው እንዲሰራ ማድረጋቸውን ተናግረዋል። ምዕራባውያን አገሮች የሩሲያን ፕሬዚደንት ፑቲንን በዩክሬን ስለሚከተሉት ስልት እያወገዟቸው ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንም እንዲህ ብለዋል።
What he's doing is trying to weaponize winter. Turn out the lights. Turn off the heat.
እሳቸው የሚያደርጉት ነገር ክረምትን እንደ መሳሪያ ሊጠቀሙበት እየሞከሩ ነው። መብራት ማጥፋት፣ ማሞቂያዎችን ማጥፋት፣ ዩክሬናውያን ልክ ወደ ክረምት ወራት ሲያመሩ በጨለማና በቅዝቃዜ እንዲዋጡ ማድረግ፣ ይህ በእርግጥ አረመኔነት ነው።
በቅርቡ በኢንዶኔዥያ በተደረገው የበለጸጉ የቡድን 20 አባል አገሮች ጉባኤ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና የብሪታንያው ጠቅላይ ሚኒስትር ሪሺ ሱናክ አንድ ላይ በመሆን ሩሲያ በዩክሬን የምታካሄደውን ጦርነት አረመኔያዊ ሲሉ የገለጹት ሲሆን እንዲቆምም ጠይቀዋል። በተመሳሳይ ስብሰባ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከእውነታው ውጪ የሆነ ጥያቄዎችን በማንሳት ጦርነቱን እንዳይቆም አድርጋለች ሲሉ ዩክሬንን ወቅሰዋል። ባለፈው ሳምንት በኢኮኖሚ ግንባር ቀደም የሆኑ የቡድን 7 ሀገሮችና አውስትራሊያ አንድ ላይ በመሆን ክሬምሊን ከዩክሬን እንድትወጣ አዲስ ጫና ለመፍጠር የሩሲያ ነዳጅ በበርሜል ከ60 ዶላሮች በላይ እንዳይሸጥ ገደብ እንዲጣል ጠይቀዋል። የሩሲያ ምክትል ጠቅላይ ሚኒስትር አሌክዛንደር ኖቫክ ሩሲያ የነዳጅ ዘይቱን ምርት የምትቀንስ እንኳ ቢሆን ምዕራባውያን ባስቀመጡት የዋጋ ተመን አትሸጥም ማለታቸውን ሮይተርስ ዘግቧል። ይህ በእንዲህ እንዳለም በ6 አገሮች ውስጥ የሚገኙ የዩክሬን ኤምባሲዎችና ቆንስላዎች ባለፈው ሳምንት ውስጥ የእንስሳት አይን ያለበት ደም የነካቸው የደብዳቤ ሽጎች የደረሷቸው መሆኑን አስታውቀዋል። የስፔን ፖሊሶችም እንዲሁ ፈንጂ የያዘ ፖስታ ማድሪድ በሚገኝ የዩናይትድ ስቴትስ ኤምባሲ ማግኘቱን ጠቅሶ የሩሲያው የጥቃት ሙከራ አውግዟል። ባለስልጣናቱ ያ ፈንጂ ወደ ስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ ጽህፈት ቤት ሲያመራ ከተያዘው ጋር በዋና ከተማው ወደሚገኙ የተለያዩ ቦታዎች ከተላኩት መካከል አንደኛው መሆኑን ጠቅሰዋል። የስፔን ባለስልጣናት የተጠርጣሪዎችን ማንነት ያልገለጹ ቢሆንም በመንግስት ህንፃዎች አካባቢ የደህንነት ቁጥጥር ማጥበቃቸው ተመልክተዋል። በሌላም በኩል ከዚህ በተለየ መንገድ ማድሪድ ወደሚገኝ የዩክሬን ኤምባሲ የተላከው ደብዳቤ ሲከፈት በመፈንዳቱ አንድ የኤምባሲውን ሰራተኛ ማቁሰሉ ተመልክተዋል። የዩክሬን የውጭ ጉዳይ ሚኒስትር ዲሜትሮ ኩሌባ ድርጊቱን የሽብር ድርጊት ሲሉ ገልጸውታል። ወደ 10 ወራት በተቃረበው ጦርነት ዩክሬን ውስጥና ውጭ ያሉ ታዛቢዎች የሩሲያ የጦር ወንጀሎችን እንዲመረምሩ ጠይቀዋል። የሩሲያ ከባድ ጦር መሳሪያ ተደጋጋሚ ጥቃት ሰለባ በሆነችው በካርኪቭ ከተማ ወደፊት የሚታይ የሚሳኤልና የጦር መሳሪያ መቃብርን ገንብተዋል። ሩሲያ ግን በዩክሬን ሰላማዊ ሰዎችን ኢላማ አለማድረጓን ገልጻለች።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን ዝግጅታችንን ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ወደ እናንተ ከምሽቱ 3 ሰዓት ላይ ከዘወትር ከሰኞ እስከ እሁድ ይደርሳል። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቅንብር ሐኪሞን ያማክሩ ነው። ሐኪሞን ይጠይቁ ለምሽቱ በአንድ ብዙም ልብ የማይባል ለየት ያለ የአይን ችግር ዙሪያ ነው ቅንብር ይዞ የቀረበው። ለምሽቱ ሙያዊ ትንታኔያቸውን የሚሰጡን ዶክተር ትልቅ ሰው ተሾመ የአይን ሐኪምና በአዲስ አበባ ዩኒቨርሲቲ የሕክምና ትምህርት ቤት ተባባሪ ፕሮፌሰር ናቸው። አሉላ ከበደን ያነጋገራቸው።
ዶክተር ትልቅ ሰው በቅድሚያ ለጊዜው አመሰግናለሁ። የዛሬው ሐኪሙን ይጠይቁ ፕሮግራማችን
በልማድ በእንግሊዝኛው አጠራር ከለር ብላይንድነስ በመባል የሚታወቀውን ቀለማትን ያለማየት ወይም በትክክል ያለመለየት ችግር ይመለከታል። እስኪ የችግሩን ምንነት በቅጡ ለመረዳት እንሞክር። ይህ ከለር ብላይንድነስ የሚል ስያሜ የተሰጠው የህመም አይነት በምን ይፈጠራል? ምንድን ነው ጠባዩስ?
ከለር ብላይንድነስ ወይም ከለር ያለማየት ችግር በአብዛኛው ሄሬዲታሪ ወይም በዘር የሚመጣ ችግር ነው። በመጠኑ ደግሞ ከአንዳንድ አይን በሽታዎች ጋር ተያይዞ አይን ውስጥ ያለው ፒትለር የሚባለው ላይ የሚደርስ ጉዳትም ሊመጣ ይችላል። አብዛኛው ግን የሚወለድ ማለት ነው፣ ጄኔቲክ የሆነ ችግር ነው።
በዘር የምንኖር ሰው ምናልባት ወላጆቻችን ወይም የእነሱ ወላጆች ወደኋላም ሊሄድ የሚችል ዘር ሀረግ ተከትሎ የሚመጣ የአይን ችግር ነው።
አዎ፣ በዘር ሀረግ የሚመጣ ነው። አብዛኛውን ጊዜ ወንዶችን ነው አፌክት የሚያደርገው። ይሄ አሁን ሬድ ግሪን የሚባለው ቀይ አረንጓዴ ከለር ብላይንድነስ የሚባለው አብዛኛው ኮመን የሆነው እሱ ነው። ከ8% የሚሆኑ ወንዶች በዚህ አፌክትድ ይሆናሉ ተብሎ ይታሰባል። ይህ አብዛኛው አሁን ባለው ጄኔቲክ ወይም በዘር የሚተላለፍ ችግር ነው።
ከመቶ ሰዎች 8ቱ ለዚህ ሊጋለጡ ይችላሉ። በሴቶች ላይ ብዙም አይታይም ነው ያሉን።
አዎ፣
አንድ ሰው ከለር ብላይንድ መሆኑ ወይንም ቀለማትን የመለየት ችግር እንዳለበት ሌላ የአይን ብርሃን ችግር ከሌለበት በትክክል ማየት የሚችል ከሆነ ቀለማት መለየት ችግር እንዳለበት ሁሉም ሰው ሊያውቀው ይችላል? ሳያውቀው ሊኖር ይችላል? በምንድን ነው ከምርመራ ውጪ አንድ ግለሰብ ሊያውቅ ሊረዳ የሚችለው?
አዎ፣ ይሄ ጥሩ ጥያቄ ነው። ከለር ብላይንድነስ ካለ ይሄ ከልጅነት ጀምሮ የሚኖር ችግር ስለሆነ ልጆች ከለር ቪዥን ስክሪኒንግ ካልተደረገላቸው እስኪያድጉ ድረስ ይህ ችግር እንዳለባቸው ላያውቁ ይችላሉ። ብዙ ትምህርት ቤቶች በተለይ ባደጉ ሀገሮች የእይታ ስክሪን ማድረግ የከለር ቪዥንን ጨምሮ ያካትታል። በዚህ ምክንያት ማለት ነው። አለዚያ እነዚህ ልጆች በትምህርት ጋር ተያይዞ ከለር ጋር የተያዙ ቪዥዋል ታስኮች ወይም ትምህርቶችን የመረዳትና የመገንዘብ ችግር ሊያጋጥማቸው ይችላል። እነሱም ያለባቸውን ችግር ስለማያውቁ ወላጆቻቸውን የማሳወቅ እድል ላይኖራቸው ይችላል። በልምድም እንዳየነው አንዳንድ ሰዎች ካደጉ በኋላ ከለር ቪዥን በሚጠይቁ በተለያየ ፕሮፌሽናል ሙያዎች ምክንያት ቴስት ሲደረጉ ነው ካደጉ በኋላ ኮሌጅ ጨርሰውላ ሊሆን ይችላል ከለር ቪዥን ችግር እንዳለባቸው
የሚያውቁት። እንግዲህ አንድ ሰው ቀለማትን በቅጡ ለመለየት ችግር እንዳለበት በምርመራ የሚታወቅ ከሆነ ቀድም ቀለማቱን ገልጠዋል። በምልክት ደረጃስ የሚታዩ አሉ? ቢጫ፣ ቀይ ወይም አረንጓዴ የትኞቹን ቀለማት ብቻ ለይቶ አለማየት ይችላል? አንድ ሰው እንደ ህመሙ አይነት የችግሩን መሰረቶች ያስረዱን።
ሶስቱ መሰረታዊ ቀለም አይነቶች የሰው አይን የሚያያቸው ትራክሮማት ይባላል። ሶስት አይነት ቀለሞች ማየት ይችላል የሰው አይን። እንስሳት ምን እንደዚህ ናቸው ማለት አይደለም። አንዳንድ እንስሳቶች አንድ ከለር ብቻ የሚያዩ ሁለት የሚያዩ አለ። የሰው ልጅ ግን ሶስት ከለር ያያል። እነዚህም ቀይ፣ አረንጓዴና ሰማያዊ ናቸው። እና ጉድለቶቹ ሶስቱንም ከለር ያለማየት ችግር በጣም ሬር እና እንደዛ ማየት የማይችሉ ሰዎች በአጠቃላይ እንደዚህ ከለር ብቻ ሳይሆን የማየት ችሎታቸውም ራሱ በጣም የደከመ ነው የሚሆነው። አብዛኛው ሰው ግን አሁን ቅድም ከጠቀስናቸው 8% ውስጥ ሬድ ግሪን የሚባለው ወይም ቀይ አረንጓዴ የሚባለው የከለር የማየት ችግር ነው። ከዛ ቀጥሎ ደግሞ ብሉ የሎ የሚባላል፣ ሰማያዊ እና ቢጫ የነዚህ ኮምቢኔሽኖች ናቸው። ሬድ ግሪን የሚባለው ግን በአብዛኛው እሱ ነው። ግን አንዳንዴ በጣም ሬር ከሆነ ሁኔታ ደግሞ ቀይና አረንጓዴ አለማየት ዋናው በብዛት የሚታየው እሱ ነው። ሰማያዊና የቢጫን ደግሞ በሁለተኛ ደረጃ የሚገኘው አውስ ነው፣ ብሉ የሎ የምንለው ማለት ነው። በሶስተኛ ደረጃ የምንፈርጀው ምንም ከለር የማያዩ ደግሞ እነዚህ ከለር ጋር ተያይዞ ብቻ ሳይሆን የእይታ የምንለው ችግርም ይኖራቸዋል። እንደዚህ አብዛኛው
ቀድሞውኑ በተፈጥሮ ጂን የሚባለው ይሄ የዘር ሐረግን የሚከተልና የሰዎችን ውስጣዊ ሁኔታ የሚወስን ተፈጥሮ መጓደሉ ከሆነ የሚያመጣው ይሄ ችግር በሕክምና ሊረዳ የሚችል ነው ወይስ አንድ ሰው ቀለማትን በወጉ የመለየት ችግር ካለበት ሊደረግ የሚችል ምንም ነገር የለም ይታከማል ወይ?
ጥሩ እንግዲህ ምንድን ነው የሰው አይን ውስጥ ብርሃን የሚያዩ ሴሎች አሉ። እነዚህ ኮንስ ይባላሉ። ቀን ብርሃን የምናይከልር ብናይባቸው እና እነዚህ ኮኖች ሶስት አይነት ከለር እንዲያዩ ሶስት ፎቶ ፒግመንት የሚባሉ ፕሮቲኖች አሉ እና እነዚህ ፕሮቲኖች ለማመንጨት የሚያስፈልጉትን ኮዶች የሚያስተላልፉ ጂኖች አሉ። እነዛ ጂኖች ላይ መዛባት ሲፈጠር እነዛ ፒግመንቶች ሳይፈጠሩ ይቀሩ እና ዲፌክቱ ይኖራል። ለምሳሌ ሬድ ግሪን ያልነው ላይ ወንዶች ላይ ኤክስ ክሮሞዞም የሚባል አለ። ወንዶች ላይ ኤክስ ዋይ ነው፣ ሴቶች ላይ ኤክስ ኤክስ ነው። ስለዚህ እነዛ ኤክስ ክሮሞዞም ሪሌትድ የሆነ ችግር ስለሆነ ወንዶች ላይ ብቻ የሚከሰተው በዛ ምክንያት ነው። አሁን ከለር ቪዥን ከለር የማየትን ችግር በአሁኑ ወቅት በሕክምና የመለወጥ ሕክምና የለም። እንግዲህ ወደፊት የጂን ቴራፒ የምንለው አሁን ብዙ ሪሰርች የሚሰራበት ነው። ለከለር ቪዥን ብቻ ሳይሆን ለብዙ በሽታዎች ካንሰርን ጀምሮ ብዙ ጥረት።
መልካም፣ በዚያ ረገድ ተስፋ ይኖር ይሆናል እያሉ ነው። ዶክተር ትልቅ ሰው ለመሆኑ አይናችን ቀለሞችን የሚለየው እንዴት ነው? አንድ ቀለም የለየት ችግር ያለበት ሰውና የሌለበት ሰው ውስጥ እንዴት ይነጻጸራሉ?
ጥሩ። ቀለም ለማየት እንግዲህ አይናችን ውስጥ ብዬ እንደገለጽኩት ለዚህ ስራ አገልግሎት የሚሰጡ ሬቲና የምንለው ክፍል ውስጥ ኮን የሚባሉ ሶስት አይነት ኮን ሴሎች አሉ። ሶስቱ መሰረታዊ ወይም ፕራይመሪ ቀለሞች የምንላቸው ቀይ፣ አረንጓዴ እና ሰማያዊ ናቸው። ሌሎቹ ቀለሞች በሙሉ በየዙሪያችን የምናያቸው የተለያዩ ቀለሞች የእነዚህ ሶስቱ መሰረታዊ ፕራይመሪ ቀለሞች ቅልቅል የሚፈጠሩ ናቸው። ስለዚህ እነዚህ ሶስቱን ቀለሞች ማየት የሚችሉ ሴሎች አለ አይናችን ሬቲና ውስጥ። ስለዚህ አንድ ጤነኛ የሆነ ከለር ቪዥን ያለው ሰው እነዚህ ሶስቱን ከለሮች ማየት የሚችሉ ኮን ሴሎች ካሉት ከለርን ሙሉ ለሙሉ ማየት ይችላል ማለት ነው። እና ለምሳሌ አንድ ነገር ቀይ ነው የሚባለው ነጭ ላይት ሲያርፍበት ቀይ ከለር ያንጸባርቃል። አንድ እቃ ወይም አንድ ነገር አረንጓዴ ነው የሚባለው ደግሞ ነጭ ቀለም ሲያልፍበት አረንጓዴ ቀለም ይመልሳል። ሰማያዊም ደግሞ እንደዚሁ። እና አንድ ኖርማል ከለር ቪዥን ያለው ሰው እነዚህ ሶስት መሰረታዊ ሴሎች ፋንክሽን እስካረጉ ድረስ እነዚህን ሶስት ከለሮች እና ከእነዚህ ሶስት ከለሮች ቅልቅል የሚመለከቱትን ማንኛውም አይነት ከለር በደንብ ያያል ማለት ነው። ከለር ብላይንድነስ ያለበት ሰው ግን ለምሳሌ ሬድ ግሪን ከለር ብላይንድነስ ያለበት ሰው ወይንም ቀይን በደንብ ማየት የማይችል ማለት ነው ምን ይፈልጋል? ሁለት አይነት ነው። ለምሳሌ ከለር ብላይንድነስ ራሱ ትራንድ ዲግሪ አለው። አንደኛው አኖማሊ ይባላል። ሙሉ ለሙሉ ማየት አይችልም፣ ግን ሙሉ ለሙሉ ያንን ከለር የማየት ችሎታውን አላጣም ማለት ነው። አንዳንዶች ደግሞ ሙሉ ለሙሉ ያንን ከለር ማየት ይችላሉ፣ በፍጹም ማለት ነው። ስለዚህ አኖማሊ ሲሆኑት በዛ የሚሉት እነሱ ናቸው። ኖርማል ከለር ቪዥን ያላቸው ሰዎች ማየት የሚችሉትን ከለር እነሱ በብዛት ቀለሙ በጣም ኢንቴንስ ካልሆነ በስተቀር ሊያዩት አይችሉም።
ሊያዩት አይችሉም ስንል ሌላ ቀለም ተመስሎ ይታያል?
አዎ፣ ግራጫ ነገር ይታያቸዋል፣ ሬድ ወይም ግሪን ከማየት ፋንታ ማለት ነው።
ቀጣዩ ቅንብር ደግሞ ሳምንታዊው የአፍሪካ ነክ ጉዳዮች ነው። የዩናይትድ ስቴትስ ባለስልጣናት የካሜሩን ተገንጣይ ቡድን በምዕራቡ የሀገሪቱ ቀጠና የሚያካሂደውን አመጽ በመደገፍ የተጠረጠሩ ሶስት ትውልደ ካሜሮናዊ አሜሪካውያንን በቁጥጥር ስር መዋሉን የካሜሩን መንግስት አወድሷል። ከሳምንት በፊት በቁጥጥር ስር የዋሉት ሶስቱ ግለሰቦች በውጭ ሀገር ለሚገኙ ሰዎች እገታ ጅምላ እንዲሁም ጅምላ ጨራሽ መሳሪያ የሚውል ገንዘብ አሰባስበዋል በሚል ከዩናይትድ ስቴትስ የፍትህ መስሪያ ቤት ክስ ቀርቦባቸዋል። የካሜሩን መንግስት ላለፉት 4 ዓመታት በዩናይትድ ስቴትስና የአውሮፓ መንግስታትን ከሀገር ውጭ ሆነው የሚንቀሳቀሱ ተገንጣዮችን በቁጥጥር ስር እንዲያውሉ ሲጎተጉት ቆይቷል። ሞኪ ኤድዊን ኬንዲዜካ ከያውንዴ ያቀረበንን ዘገባ ቆንጂት ታየ ለአፍሪካ ነክ ጉዳዮች አሰናድተዋለች።
የዩናይትድ ስቴትስ የፍትህ ሚኒስቴር ምዕራብ ካሜሩን ውስጥ እየተካሄደ ላለው ሁከት ድጋፍ በመስጠት የተጠረጠሩ ሰዎች ላይ ክስ ለመመስረት መወሰኑ እፎይታ እንደሰጣት ካሜሩን አስታውቃለች። የካሜሩን መንግስት ኃይሎች በምዕራቡ ክፍለ ግዛት ከሚንቀሳቀሱት ተገንጣይ ቡድኖች ጋር ላለፉት 5 ዓመታት ሲዋጋ ቆይቷል። ጃን ቢሊ ኤኮ የካሜሩን የውጭ ግንኙነቶች ሚኒስቴር ዋና ተቆጣጣሪ ናቸው። ሶስት ትውልደ ካሜሩን የአሜሪካ ዜጎች መታሰራቸው ለተገንጣይ እንቅስቃሴው ድጋፍ የሚሰጡ ሰዎች አሜሪካ ውስጥ ያሉ መሆኑን የዩናይትድ ስቴትስ መንግስት መረዳቱን ይጠቁማል ብለዋል።
We remain cautious and vigilant because the indictment is perhaps
እኛ ጠንቃቃና ንቁሙናችንን እንቀጥላለን፣ ምክንያቱም ክሱ ምናልባትም የአሜሪካ ባለስልጣኖች ለተገንጣዮች ድጋፍ በሚያደርጉት ላይ እርምጃ እንዲወስዱ ለማሳመን መንግስታችን ባለመሰልቸት የሚያደርገው የፍርድ ሂደት ሶስተኛ ምዕራፍ ሊሆን ይችላል። ስለዚህ የፍርድ ሂደቱና ውሳኔውን እየጠበቅን ነው። በዚህ ክስ መዝገብ ላይ ያልተጠቀሱ ብዙና ሌሎች ተባራሪ ሴረኞችና ግብረአበሮች በዩናይትድ ስቴትስና በሌሎች ቦታዎችም አሉ።
ዩናይትድ ስቴትስ የሚገኙ ትውልደ ካሜሩን ጠበቆች ለተገንጣይ ቡድኖቹ ሁከት ድጋፍ በመስጠት የተጠረጠሩ 200 ካሜሩናውያንና ትውልደ ካሜሩን አሜሪካውያንን መክሰሳቸውን ገልጸዋል። ሁለቱን በአመዛኙ የእንግሊዝኛ ተናጋሪዎች የሚበዙባቸው የካሜሩን ክፍለ ግዛቶች ከፈረንሳይኛ ተናጋሪው ክፍል ለመገንጠል የተነሱ ታጣቂ ቡድኖች ውጊያቸውን የጀመሩት እንደ አውሮፓውያን አቆጣጠር በ2017 ማለትም ከ5 ዓመታት በፊት ነው። ከዚያ ጊዜ ጀምሮ አሉ የካሜሩን የውጭ ግንኙነቶች ሚኒስቴሩ ባለስልጣን፣ ካሜሩን ወዳጆቿ የሆኑ ሀገሮች በሀገሮቻቸው ባሉ ለተገንጣይ ንቅናቄው ድጋፍ የሚሰጡ ሰዎች ላይ እርምጃ እንዲወስዱላት ስትወተውት ቆይታለች። እናም ልክ የዛሬ ሳምንት ሰኞ እንደ አውሮፓውያን አቆጣጠር ህዳር 28 ቀን የዩናይትድ ስቴትስ የፍትህ ሚኒስቴር ክላድ ቺ ላ ኔስቶር ላንግሚና ፍራንሲስ ቺ በሚባሉ በአርባዎቹ ዓመታት ዕድሜ ውስጥ የሚገኙ ትውልደ ካሜሩን የአሜሪካ ዜጎች ላይ ክስ መመስረቱን ይፋ አደረገ። ሶስቱ በእስር ላይ የሚገኙት ሰዎች ካሜሩን ውስጥ ሰዎችን ለመጥለፍና በጅምላ ጨራሽ የጦር መሳሪያዎችን ለመጠቀም ለታቀዱ ሴራዎች ቁሳዊ ድጋፍ ለመስጠት በማሴር ወንጀል ክስ ተመስርቶባቸዋል። ተከሳሾቹ ለዚሁ ተግባር በመዋጮ መልክ ከሰበሰቡት ከ350,000 ዶላር የሚበልጥ ገንዘብ ሌላ ካሜሩን ውስጥ ሰዎች ጠልፎ ማስለቀቂያ እንዲጠየቅ ከሌሎች ጋር ሆነው ማሴራቸውን የዩናይትድ ስቴትስ የፍትህ ሚኒስቴር ተናግሯል። የተጠለፉባቸውን ዘመዶቻቸውን ለማስለቀቅ ገንዘብ እንዲከፍሉ የተደረጉ የዩናይትድ ስቴትስ ዜጎች እንዳሉና የከፈሉት ገንዘብ ለተገንጣዮቹ እንቅስቃሴ ማካሄጃ እንደዋለ ሚኒስቴሩ ጨምሮ አብራርቷል። በካሜሩን ከሚንቀሳቀሱት ከዋናዎቹ ተገንጣይ ቡድኖች መካከል አንዱ የሆነው የአምባዞኒያ ገዢ ምክር ቤት አላቀባይ ካፖ ዳንኤል በሰጡት አስተያየት ደግሞ
We have examined the case filed into court by the United States prosecutor. We had previously condemned
Yeah, United States አቃቢ ህግ ለፍርድ ቤት ያቀረበውን የክስ ፋይል መርምረናል። ከዚህ ቀደም ገንዘብ ለማግኘትና የአምባዞኒያ ኃይሎች ለራሳቸው ጥቅም ሲሉ የሚደረግ እገታን ተቃውሞናል። ይህ ጦርነት የሁከቱና የወንጀል ተግባራቸውን ህጋዊ ለማድረግ አምባዞኒያንን ለመጠቀም የሚፈልጉ የወንጀል ቡድኖችና ወንጀለኞች መፈጠር ዋነኛ መንስኤ ነው።
በካሜሩን የዩናይትድ ስቴትስ አምባሳደር ክሪስቶፈር ላሞራ ክሱ ከመመስረቱ አስቀድሞ በካሜሩን መንግስት ቴሌቪዥን በሰጡት ቃል እየተፈጸመ ያለውን ጠለፋና በትምህርት ቤቶች ላይ የሚደርሱ ጥቃቶችን አውግዘዋል።
I have seen a lot of videos where people are calling for violence.
ሰዎች ሁከት የሚቀሰቅሱባቸው ተማሪዎች እንዲገደሉ ሐሳብ የሚሰጥባቸው ቪዲዮዎች አይቻለሁ። እናም ተማሪዎች ወደ ትምህርት ቤት እንዳይሄዱ ማድረግ ማህበራዊ ጉዳዮችን ለመፍታት ትክክለኛ አቀራረብ ይሆን ይመስላል። ግን አይደለም። በዲያስፖራ ያሉ ሰዎች ዩናይትድ ስቴትስም ሆነ በሌላ ቦታ ሆነው ላለፉት አመታት የሁከት ጥሪ ሲያቀርቡ የነበሩ ማቆም አለባቸው። ይሄ ጥያቄ የለውም።
ሶስቱ ተከሳሾች የቀረቡባቸውን ክሶች በመፈጸም ጥፋተኛ ሆነው ከተገኙ ቆሳዊ ድጋፍ መስጠት በሚለው የወንጀል ክስ እስከ 15 ዓመት፣ የተጠለፉ ሰዎችን ለማስለቀቅ ገንዘብ በመቀበል እስከ 3 ዓመት፣ በህገወጥ መንገድ የተገኘ ገንዘብ ለማዘዋወር በማሴር ወንጀል ደግሞ እስከ 20 ዓመት የሚደርስ እስራት ቅጣት ሊፈረድባቸው እንደሚችል ተመልክቷል።
ወደ ተከታዩ ዘገባ ስናልፍ ከዩናይትድ ስቴትስ ፍሎሪዳ እስከ ቻይና እንዲሁም እስከ ደቡብ ሱዳን ድረስ የአየር ንብረት ለውጥ በሰው ልጆች ላይ እጅግ አስከፊ የሆነ ጉዳት እያስከተለ ነው። በዚህ ዙሪያ ጀስቲን ካንዛዲያን ያሰናዳችውን ዘገባ ኤደን ገረመው እንደሚከተለው ታቀርባለች።
በምስራቅ አፍሪካ ሪከርድ የሰበረ ድርቅ፣ በደቡብ አፍሪካ የመሬት መንሸራተት እንዲሁም ደግሞ በናይጄሪያ ጎርፍ የተደራረቡት በአየር ንብረት ለውጥ ሳቢያ መሆኑን ባለሙያዎች ይናገራሉ። ቺኒየሬ ጆንሰን ነጋዴ ናቸው።
My house is flooded.
ቤቴ በጎርፍ ተጥለቅልቋል። ሰዎች የተንገላቱ ነው። ምንም አይነት የመጠጥ አቅርቦት እንዲሁም መብራት የለም። እንደውም ሁኔታዎች እጅግ አስከፊ ናቸው።
የአየር ንብረት ለውጥ ባለሙያዎች የመሬት መንሸራተት፣ ድርቅና ጎርፍ በከፍተኛ ሁኔታ የንጹህ ውሃ አቅርቦት ላይ ጫና ያስከትላሉ ይላሉ።
በጣም ብዙ ነገር ነው ያጣሁት። ወደ 300 የሚጠጉ ፍየሎችና 50 ግመሎች ሞተውብኛል። አሁንም እየሞቱብኝ ነው።
የተራቆተ በመጣ የእርሻ መሬት ሳቢያ የተስፋፋው መፈናቀል ላይ የውሃ ወለድ በሽታዎች ጫና እንደሚጨምርም ያመለክታል። ወይዘሮ ሃሊማ ኢብራሂም ሙዴታ ከሶማሊያ የተፈናቀሉ ናቸው።
ይህን የመሰለ ድርቅ ከዚህ ቀደም አይቻላውቅም። ልጆቻችን የሚሰሩበት የላቸውም። ነገር ግን አላህ ድርቁን እናልፈው ዘንድ እንዲረዳን እንጸልያለን።
ሪፖርቶች በአፍሪካ ቀንድ ባለፉት 40 ዓመታት ታይቶ የማይታወቅ አይነት ድርቅ እንደመጣ መላክታሉ። በኬንያ ዳዳብ የስደተኞች መጠለያ ባለፈው ክረምት የደረሱ ህጻናት በምግብ እጥረት እየተሰቃዩ ነው። ነገር ግን ያለባቸው የጤና ስጋት ይሄ ብቻ እንዳልሆነም የዳዳብ ሆስፒታል የህክምና ዳይሬክተር ይናገራሉ።
ሁለት ሶስተኛዎቹ ወደ ሐኪም ቤት የሚመጡ ታማሚዎች፣ በተለይም ደግሞ ህጻናት በአስከፊ ሁኔታ የምግብ እጥረት አጋጥሟቸዋል። ከመተንፈሻ አካላት ጋር በተያያዘም እጅግ ብዙ ሰዎችን እያየን ነው። ተቅማጥም እንዲሁ። እስካሁን ምንም የተረጋገጠ ኮሌራ የለም። ነገር ግን በሶማሊያ ወረርሽኙ በመከሰቱ በከፍተኛ ስጋት ነው ያለነው። የኩፍኝ ወረርሽኝም ተነስተዋል። አሁን ወደ ሆስፒታል የሚመጡ እድሜያቸው እስከ 29 የሚደርሱ ሰዎችን እየከተብን ነው።
የዓለም የሜትሮሎጂ ተቋም እንደ አውሮፓውያን አቆጣጠር በ2030 250 ሚሊዮን ህዝብ በአየር ንብረት ለውጥ የተነሳ ጉዳት እንደሚደርስበት የተነበየ ሲሆን፣ የመንግስታቱ ድርጅትም ከግማሽ በላይ የሚሆኑ አፍሪካውያን ከአየር ንብረት ለውጥ ጋር ተያይዞ የሚመጣ አደጋ የሚጠቁም ማስጠንቀቂያ ስለሌላቸው ለጉዳቱ በከፍ
ተከታዩ ሳምንታዊ የስፖርት መሰናዷችን ነው። ኬኔዲ አባተ እንደሚከተለው አሰናድቶታል።
የፊፋ የዓለም ዋንጫ የሩብ ፍጻሜ የተፋላሚ ሀገራት እየተለዩ ነው። የመጨረሻ 16ቱን ከተቀላቀሉ ብሔራዊ ቡድኖች ውስጥ የሩብ ፍጻሜ የተፋላሚዎችን ለመለየት ቅዳሜና እሁድ በተካሄዱ የጥሎ ማለፍ ጨዋታዎች አራት ብሔራዊ ቡድኖች ወደ ሩብ ፍጻሜ አልፈዋል። ቅዳሜ ኔዘርላንድስ ዩናይትድ ስቴትስን 3-1፣ አርጀንቲና ደግሞ አውስትራሊያን 2-1 በማሸነፍ የመጨረሻ 8ቱን ተቀላቅለዋል። ሁለቱ ቡድኖች በሩብ ፍጻሜው እርስ በርስ ይገናኛሉ። እሁድ ዕለት በተካሄዱ ጨዋታዎች ደግሞ ፈረንሳይ ፖላንድን 3-1፣ እንግሊዝ ደግሞ ሴኔጋልን 3-0 በመርታት ወደ ሩብ ፍጻሜው ያለፉ ሲሆን ሁለቱ ቡድኖች በሚያደርጉት ግጥሚያ ወደ ግማሽ ፍጻሜ የሚያልፈው ሀገር ይለያል። የአፍሪካ ሻምፒዮኗ ሴኔጋል በመጀመሪያው አጋማሽ ጥሩ እንቅስቃሴ ብታደርግም የእንግሊዙ ግብ ጠባቂ ፒክፎርድ ካዳናት የዲያ ሙከራ ውጭ ለግብ የቀረበ ሙከራ ማድረግ አልቻለችም። በማጥቃት የተሳካላት እንግሊዝ በአንጻሩ አራት ኢላማዎችን የጠበቁ ሙከራዎችን አድርጋ ሶስቱን ወደ ግብ ቀይራለች። በዓለም ዋንጫው ድንቅ ብቃቱን እያሳየ የሚገኘው ምባፔ በነገሰበት የፈረንሳይና ፖላንድ ጨዋታ ወጣቱ አጥቂ ሁለት አስደናቂ ግቦችን ከማስቆጠር በተጨማሪ ዢሩ ያስቆጠራትን ኳስም አመቻችቶ ማቀበል ችሏል። ቅዳሜና እሁድ ወደ ሩብ ፍጻሜ በማለፍ የመጨረሻ 8ቱን የተቀላቀሉ አራት ቡድኖች ከየምድባቸው አንደኛ ሆነው ያለፉ ናቸው። ዛሬና ነገ በሚካሄዱ ጨዋታዎች ደግሞ ሩብ ፍጻሜውን የሚቀላቀሉ ቀሪ አራት ብሔራዊ ቡድኖች ይለያሉ። እንግሊዛዊው የፊት መስመር ተጫዋች ራሂም ስተርሊንግ የቤተሰቡ ቤት በዘራፊዎች በመሰበሩ ምክንያት የዓለም ዋንጫውን አቋርጦ ወደ አገሩ ተመልሷል። ቤተሰቦቹ በቤት ውስጥ እንዳሉ የታጠቁ ዘራፊዎች ቤቱን ሰብረው መግባታቸውን ተከትሎ ራሂም ስተርሊንግ በኳታር የሚገኘውን የእንግሊዝ የዓለም ዋንጫ ቡድን ትቶ ወደ ለንደን መመለሱን የስፖርት መገናኛ ብዙሃን ዘግበዋል። የቡድኑ አሰልጣኝ ጋሬት ሳውዝጌት ትናንት እሁድ ሴኔጋልን 3-0 አሸንፈው ወደ ሩብ ፍጻሜ ከተቀላቀሉ በኋላ ዜናውን አረጋግጠዋል። ሳውዝጌት ከጨዋታው በኋላ በሰጠው አስተያየት አንዳንድ ጊዜ እግር ኳስ በጣም አስፈላጊ ነገር አይደለም፣ ቤተሰብ ቅድሚያ ሊሰጠው ይገባል ብሏል። አክሎም ስተርሊንግ ወደ ካታር ተመልሶ ቅዳሜ ከፈረንሳይ ጋር ለሚደረገው ግጥሚያ ይደርስ እንደሆን አላውቅም ሲል ተናግሯል። የስተርሊንግ መኖሪያ ቤት በታጠቁ ዘራፊዎች የተሰበረው ቅዳሜ ምሽት እንደሆነ ታውቋል። ይሁን እንጂ ዘራፊዎቹ ስለፈጸሙት ድርጊት እስካሁን በይፋ የታወቀ ነገር የለም። የቼልሲው አጥቂ ስተርሊንግ ህዳር 23 በግል ጉዳይ ወደ እንግሊዝ ከተመለሰው የአርሰናሉ ተከላካይ ቤን ዋይት በመቀጠል ብሔራዊ ቡድኑን ለቆ ወደ ሀገሩ የተመለሰ ሁለተኛው ተጫዋች ነው። ፈረንሳዊቷ ፍራፓር የወንዶችን የዓለም ዋንጫ ጨዋታ በመዳኘት የመጀመሪያዋ ሴት በመሆን ታሪክ ሰርታለች። ሐሙስ ዕለት በአልባይት ስታዲየም የተካሄደውን የጀርመንና የኮስታሪካን የመጨረሻ የምድብ አምስት ጨዋታ በመምራት ስቴፋኒ ፍራፓር በወንዶች የዓለም ዋንጫ ውድድር የዳኘች በታሪክ የመጀመሪያዋ ሴት ሆናለች። የመሃል ዳኛዋ ፍራፓር ጨዋታውን ከረዳቶቿ ብራዚላዊቷ ኒውዛና ከሜክሲኮዋ ካረን ዲያዝ ጋር የመራች ሲሆን የዓለም ዋንጫ ጨዋታ በሶስት ሴት ዳኞች ሲመራ በ92 ዓመታት ታሪኩ የመጀመሪያው ነው። ፍራፓር ለዓለም ዋንጫው ዳኝነት ከመመረጧ በፊትም ቢሆን የወንዶችን ጨዋታ በመዳኘት ትልቅ ልምድ አላት። እንደ ጎርጎሮሳውያኑ በ2019 የፈረንሳይ ሊግ አንድ ጨዋታን በመምራት የመጀመሪያዋ ሴት ዳኛ፣ እንዲሁም ከአንድ ዓመት በኋላ የወንዶች ሻምፒየንስ ሊግ ጨዋታን በመምራት ቀዳሚዋ ሴት መሆንም ችላለች። ፊፋ 6 ሴት ዳኞችን ለዓለም ዋንጫ ወደ ካታር እንደሚያቀኑ መግለጹ ይታወሳል። ፍራፓር ሜክሲኮ ከፖላንድና ፖርቹጋል ከጋና ጋር ባደረጉት ጨዋታ ላይም አራተኛ ዳኛ ሆና መርታለች። በዋና ዳኝነት በመራችው የጀርመንና ኮስታሪካ ጨዋታ የአራት ጊዜ የዓለም ሻምፒዮኗ ጀርመን 4-2 ብታሸንፍም ከምድቧ ግን ማለፍ አልቻለችም። በመጨረሻም ከዓለም ዋንጫ ዜናዎች ወጥተን ወደ አትሌቲክስ ስንሻገር በቫሌንሲያ ማራቶን አትሌት አመኒ በሪሶ የርቀቱን ሶስተኛ ፈጣን ሰዓት በማስመዝገብ አሸንፋለች። ትላንት እሁድ ህዳር 25 በስፔን ቫሌንሲያ በተካሄደው የዓለም አትሌቲክስ የፕላቲኒየም ደረጃ የማራቶን ውድድር ኢትዮጵያዊቷ አትሌት አመኒ በሪሶ የስፍራውንና የኢትዮጵያን ክብረ ወሰን በመስበር በአንደኝነት ማሸነፍ ችላለች። አትሌቷ ርቀቱን ያጠናቀቀችበት 2 ሰዓት ከ14 ደቂቃ ከ50 28 ሰከንድ የዓለም ሶስተኛው የማራቶን ፈጣን ሰዓት ሆኖ ተመዝግቧል። ባለፈው ነሐሴ ወር የሜክሲኮ ከተማ ማራቶንንም በድል ያጠናቀቀችው የ31 ዓመቷ አትሌት አመኒ ከትናንቱ የቫሌንሲያ ድሏ በኋላ በሰጠችው አስተያየት ዛሬ ያሳካውትን ማመን አልቻልኩም። ስፍራው፣ አየሩ፣ ህዝቡ፣ ሁሉም ነገር ድንቅ ነበር። በጣም ተደስቻለሁ ማለቷን የዓለም አትሌቲክስ መረጃ ያሳያል። ውድድሩን በአንደኝነት ታሸንፋለች በሚል ከፍተኛ ቅድመ ግምት ተሰጥቷት የነበረችው የ10000 ሜትር የዓለም ሻምፒዮኗ አትሌት ለተሰንበት ግዳይ ደግሞ 2 ሰዓት ከ16 ደቂቃ ከ48 ሰከንድ በመግባት የራሷን ፈጣን ሰዓት በማስመዝገብ የቫሌንሲያውን ማራቶን በሁለተኝነት አጠናቃለች። ኬንያዊቷ ሼላ ቼፕኪሩይ ሌላኛዋን ኢትዮጵያዊት ታዱ ተሾመን አስከትላ በመግባት ሶስተኛ ደረጃን ይዛ አጠናቃለች። በወንዶች ምድብ ደግሞ ኬንያዊው ኬልቪን ኪፕቱም እንደ አትሌት አመኒ ሁሉ የዓለም ሶስተኛውን ፈጣን የማራቶን ሰዓት በማስመዝገብ ውድድሩን በአንደኝነት አጠናቋል።
ኬኔዲን ለስፖርት ዘገባው እናመሰግናለን። በማቀናበር አብሮኝ ከቆየው ኤልያስ አስማረ ጋር ሳስተናግዳችሁ ያመሸው ስምንሽ የቆየ ነበርኩ። ሰላም፣ ደህና ደሩ። Thank you.